የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ባለፈው ሳምንት ያስተማርኩት ትምህርት የዘረኝነት መግደያው መስቀል በሚል መደበኛ ርዕስ የኢየሱስ ክርስቶስ የምንሆነው በሞቱና በሕይወቱ ኃይል ነው በሚል ርዕስ ላይ የተመሰረተ ትምህርት አስተምሬ ነበር። በዚያ ትምህርት ውስጥ ሳስተምር ውድ አድማጮች ሐዋርያው ጳውሎስ በገላትያ ምዕራፍ 2 ቁጥር 20 ላይ የተናገረውን ነገር ነበር በመጨረሻ ላይ ያነሳሁት። ሐዋርያው ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኛል ኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው በማለት የተናገረውን እውነት አካፍዬ ነበር። ጳውሎስ ብቻ አይደለም የዚህ ሕይወት ተካፋይ፣ እኛም ብንፈቅድለት ኢየሱስ ክርስቶስ ዛሬ በእኛም ይኖራል። ካዳነን በኋላ ጌታችን ኢየሱስ ክርስቶስ በውስጣችን እንደሚኖር መጽሐፍ ቅዱስ ያስተምረናል። ውድ አድማጮች በዚህ መሰረት ዛሬ የማስተምረው ትምህርት ቤተ ክርስቲያን ልትሰብከው የሚገባ ይህ የክርስትና ሕይወት ምን እንደሆነ አብረን በጥልቀት ለማየት የሚረዳንን እውነቶች አብረን እንመለከታለን። በገላትያ ምዕራፍ 3 ከቁጥር 26 እስከ 29 ላይ የአምላካችን የእግዚአብሔር ቃል እንዲህ ይላል፣ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። በአይሁድና በግሪክ፣ በባሪያና በነጻ ሰው፣ በወንድና በሴት መካከል ልዩነት የለም፤ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ ይላል ጳውሎስ። ውድ ወገኖቼ በዚህ በገላትያ ምዕራፍ 3 ከቁጥር 26 እስከ 29 ላይ የሚናገረው እውነት እጅግ በጣም መሰረታዊና አስፈላጊ የሆነ ትምህርት ነው። እንግዲህ ባለፈው ሳምንት በቆላሲስ ምዕራፍ 3 ላይ ከቁጥር 9 እስከ 11 ላይ ስንመለከት ያየነው ቃል ይሄን ነበር። መሰረታዊ አድርገን የወሰድነው ቃል አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው፣ አይሁዳዊ፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴስም፣ ባሪያም፣ ጨዋ ሰው መሆን አልተቻለም ይላል። ነገር ግን ክርስቶስ ሁሉ ነው በሁሉም ነው ይላል። ይህ የአምላካችን ቃል የሚናገረው ትምህርት እጅግ በጣም ድንቅ ነው። እግዚአብሔር የተመሰገነ ይሁን። የጌታ ኢየሱስ ሐዋርያት፣ የቤተ ክርስቲያን አገልጋዮች የክርስቶስን ቤተ ክርስቲያን እንዴት ባለ ጥራት እየተመለከቱና እያዩ እንደመጡ ስንመለከት እንደነቃለን። አይሁዳዊ አመለካከታቸው ከውስጣቸው እየተፋቀ በክርስቶስ ኢየሱስ ወንጌል እግዚአብሔር ባበራላቸው ብርሃን ተሞልተው በክርስቶስ ኢየሱስ የማዳን ሥራ በእርሱ ማንነት ላይ የተመሠረተችውን ቤተ ክርስቲያንን የሚያዩበትና የሚረዱበት የመረዳታቸው ጥልቀትና ጥንካሬ ያስገርማል። አይሁዳዊነት ከሌላው ኅብረተሰብ ራሱን የሚያገልበት መንፈሳዊና ታሪካዊ ምክንያቶች አሉት። እነዚህ የጌታ አገልጋዮች አይሁዳውያኖች ናቸው። በከበረ ታሪክ ውስጥ የተመላለሱ የአብርሃም፣ የይስሐቅ፣ ያዕቆብ ዘሮች ናቸው። አይሁዳዊ በእግዚአብሔር የተመረጠ የነ አብርሃም የነ ይስሐቅ የነ ያዕቆብ ዘር ነው ወገኖቼ፣ ልዩ ዘር ነው። እግዚአብሔር ሕዝቤ ያለው በእግዚአብሔር እጅ የተጻፈ ትእዛዛትን በመቀበል በሰማያዊቷ ቤተ መቅደስ ምሳሌ ተምሳሊት በሆነች ቤተ መቅደስ እግዚአብሔርን ያመለከ እግዚአብሔርን ያገለገለ ሕዝብ ነው። ሰማይ ዙፋኑ የሆነው አምላክ የእግሩ መረገጫ የሆነችውን ስሙን ያኖረባትን ማደሪያውን በመካከላቸው ያኖረላቸው ህዝቦች ናቸው። አይሁዳውያን ዛሬ እኛ ምን እንደነበተን ያምላካችንን ቃላት በቅዱስ መጽሐፍ ከአብራካቸው በወጡ ነቢያቶች ለዓለም ያበረከቱ ህዝቦች ናቸው። አይሁዳውያን ቢኮሩ የሚያኮራቸው ታሪካዊ ምክንያታቸው በእውነተኛ ታሪክ ላይ የተመሰረተላቸው ኩራታቸው በእውነተኛ ታሪክ ላይ የተመሰረተላቸው ህዝቦች ናቸው። ጳውሎስ ይህ ሁሉ ታሪክ ያላቸው አይሁዳውያን እያሰበ ስለነርሱ በሸክም ተሞልቶ ሲናገር እነርሱ የእስራኤል ህዝብ ናቸው ይላል። እስራኤል የሚለው ስም እግዚአብሔር ለያዕቆብ ያወጣለት ስም ነው። ልጅ መሆን ይላል። ልጆቼ ብሏቸዋል እግዚአብሔር። መለኮታዊ ክብር ይላል። የእግዚአብሔር ክብር በቤተ መቅደሳቸው ያደረ ናቸው። ኪዳን ይላል። እግዚአብሔር ኪዳን የገባላቸው ህዝቦች ናቸው። ህግን መቀበል ከሰማይ የሆነውን የእግዚአብሔርን ትእዛዝ የተቀበሉ በእግዚአብሔር እጅ የተጻፈውን የቤተ መቅደሱን ሥርዓት ተስፋ የነርሱ ናቸው ይላል። የኔ ማን ነው ይሄንን የሚለው? የኔ ነው የሚል ሌላ ዘር ማን አለ? አይሁዳዊ የኔ ነው ሊል እንደሚችል? አባቶችም የነርሱ ናቸው ይላል። እነ አብርሃም፣ ይስሐቅ፣ ያዕቆብ ብቻ አይደሉም፣ እነ ሙሴ ሌሎቹም ከነርሱ በኋላ የመጡት ነገስታቶች፣ ነቢያቶች የነርሱ ናቸው። ክርስቶስ በስጋ የትውልድ ሐረጉ የሚቆጠረው ከነርሱ ነው። እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው። አሜን ይላል። ክብር ለእግዚአብሔር ይሁን። እንዲህ የመሰለ ታሪክ ያላቸው አይሁዳውያን በክርስቶስ አካልና ቤተ ክርስቲያን በክርስቶስ ኢየሱስ ትንሣኤና ሕይወት በተገኘ አዲስ ማንነት የሚኖሩበትን ሕይወት የሚገልጥበት አገላለጡ በጣም የሚያስገርም ነው። በመግቢያው ላይ ያነበብኩላችሁ የእግዚአብሔር ቃል የሚናገረው ሁላችሁ በክርስቶስ ኢየሱስ ይላል በማመን የእግዚአብሔር ልጆች ናችሁ ይላል። የገላትያ ክርስቲያኖች አህዛብ የነበሩ ናቸው። ነገር ግን እንደ አብርሃም ልጆች፣ እንደ ይስሐቅ ልጆች፣ እንደ ያዕቆብ ልጆች፣ እግዚአብሔር ልጆች እንዳላቸው ኦ ወገኖቼ ሁላችሁ በክርስቶስ ኢየሱስ በማመን እግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና። በአይሁድና በግሪክ፣ በባሪያና በነጻ ሰው፣ በወንድና በሴት መካከል ልዩነት የለም። ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። የክርስቶስ ከሆናችሁ እናንተ አብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ ይላል። አህዛብ የነበሩት ኢየሱስ ክርስቶስን በማመን ብቻ የእግዚአብሔር ልጆች እንደሆኑ ይናገራቸዋል። ሁላችሁ በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ። ኢየሱስ ትላንት የእግዚአብሔር ሕዝብ ያልነበሩትን ዛሬ ኢየሱስን አምነው በመቀበላቸው በብሉይ ኪዳን ታሪክ ምንም ድርሻና ስፍራ ባይኖራቸውም የእግዚአብሔር ልጅነትን እንዳገኙ ይናገራል። ቀጥሎ ጳውሎስ ምን ይላል? ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል በማለት እነዚህ ኢየሱስ ክርስቶስን ያመኑት ከክርስቶስ ኢየሱስ ጋር አንድ ለመሆን በመፈለጋቸው ይህንን አንድነታቸው ለመግለጥ በተጠመቁት ጥምቀት ኢየሱስን እንደለበሱት ይናገራል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ልጅነት ኢየሱስ ክርስቶስን መልበስ፣ የእግዚአብሔር ልጅነት ውድ ወገኖቼ ኢየሱስን በመልበስ የሚኖር ሕይወት እንዴት ያለ ድንቅ ነገር እንደሆነ ልናስብ ይገባል። የእግዚአብሔር ልጅነት ራሱን የቻለ ታላቅ ነገር ነው። ኢየሱስን መልበስ ራሱን የቻለ ታላቅ ነገር ነው። እነዚህን ሁለት ነገሮች አግኝታችኋል ይላችኋል እነዚህን የገላትያ ሰዎች። ጳውሎስ በመቀጠል በክርስቶስ ኢየሱስ የእግዚአብሔር ልጆች የሆኑትን ኢየሱስ ክርስቶስን የለበሱትን በአይሁድና በግሪክ፣ በባሪያና በነጻ ሰው፣ በወንድና በሴት መካከል ልዩነት የለም እያለ በመካከላቸው የዘር የጾታ የመደብ ልዩነት በማይኖርበት አንድነት አንድ ሆነው እንደሚኖሩ ያሳያል። አይሁድ የለም ለማለት የሚያስደፍር አንድነት ውድ ወገኖቼ፣ ግሪክ የለም ለማለት የሚያስደፍር አንድነት፣ ባሪያ ነጻ ወይንም መሆን አልተቻለም የተባለበት አንድነት ወንድነትም ሴትነትም እንዲሁ ስፍራ የሌለው አንድነት የክርስቶስ ኢየሱስ የሆኑት ሁሉ የሚጋሩት አንድነት እንደሆነ እንመለከታለን። ሐዋርያቶች በሰበኩት ወንጌል የተገኘው አንድነት አህዛቡን ባሪያውን ጨዋውን ወንዱን ሴቱን አንድ የሚያረግ አንድነት እንደሆነ ይታያል። ጳውሎስ አማኞች አይሁዳዊነት በሌለበት ግሪካዊነት በሌለበት ባሪያነት እና ነጻ የሆነ ሰው በሌለበት እንዲሁም ወንድናስ ወንድም ሆነ ሴት በሌለበት አንድነት ራሳቸውን ከሌላው ሳይለዩ የተመለከቱ የሚኖሩበት አንድነት ያለው በክርስቶስ ኢየሱስ እንጂ በሌላ በምንም መንገድ የሚገኝ እንዳልሆነ ያሳያል። ሁላችሁ ይላችኋል በክርስቶስ ኢየሱስ አንድ ናችሁ። ይህ አንድነት ከፖለቲካ አንድነት ይበልጣል፣ ከዘር አንድነት ይበልጣል። ይህ አንድነት በሀገር አለ ከምንለው አንድነት ይበልጣል። ሰዎች በብዙ መንገድና ሁኔታ አንድነትን ያስባሉ ይተገብራሉ። ይህ አንድነት ግን በክርስቶስ ኢየሱስ ብቻ የሚገኝ አንድነት ነው። እንዲህ የመሰለውን አንድነት የሚያምኑና የሚቀበሉ ወደ ዓለም ሁሉ ይሄዳሉ። በዘሩ በቋንቋው በባህሉ በኑሮ እይታው እንግዳ ለሆነው ሕዝብ ሁሉ የክርስቶስን የምስራች ወንጌል ይሰብካሉ። ወንጌል ከተሰበከ በኋላ በተገኘው የክርስትና እምነት በባዕድ ምድር በሌሎች ዘሮች መካከል የክርስቶስን አካል ቤተ ክርስቲያንን ይመሰርታሉ። ድንበር ቋንቋና ባህል ሳግዳቸው እንግዳ ኑሮ ባላቸው ህዝቦች መካከል ይሄዱ ወንጌልን የሚሰብኩት እግዚአብሔር አንድያ ልጁን የሰጠው ለአይሁድ ብቻ ሳይሆን ለዓለም ሁሉ እንደሆነ ስለሚያምኑ ነው። ኢየሱስ ክርስቶስ በደሙ ያነጻው ጥቁሩንም ነጩንም ድሃውንም ሀብታሙንም ጎስቋላውንም የከበረውንም ነው። ኢየሱስ በደሙ ቀድሶ ንጽህት ሙሽራ ለራሱ የሚያቀርባት ቤተክርስቲያን ከነገድ ከቋንቋ ተጠርተው በደሙ ተቀድሰው ከርሱ በተገኘ ህይወትና ክብር ከብረው ለርሱ ብቻ የሚሆኑ ሰዎች የተሰራች ናት። ስለዚህ ውድ ወገኖቼ ይሄንን አንድነት ሐዋርያቶቹ አይሁዳዊ ማንነታቸውን በታሪክ ላይ የተመሰረተ ትምክህት እግዚአብሔር ራሱ በሰራው ታሪክ የሚያኮራ አይደንቲቲ ያላቸውን አይሁዳውያንን ከግሪኩ ጋር ከባሪያው ጋር ነጻ ነው ከሚባለው ጋር ከልዩ ልዩ ዘርና ቋንቋ ከመጡ ጋር አንድ የሚያደርግ አንድነት በክርስቶስ የሚገኝ አንድነት በዓለም ላይ እንዲህ ያለ አንድነት ሊያመጣ የሚችል ሌላ ምንም ምክንያት የለም። የእግዚአብሔር ስም የተባረከ ይሁን። ይህ አንድነት በጌታ በኢየሱስ የተገኘው አንድነት ምስጢሩን ጠጋ ብለን እንመልከት። በኢየሱስ ክርስቶስ አንድ ሰው ለመሆን የበቃንበትና ከኢየሱስ ጋር አንድ ይሆንበት የጥምቀት ምስጢር ጳውሎስ ከላይ የተናገረው አለ። ጳውሎስ ሲናገር የተናገራቸው ነገሮች ወደ ኋላ بنመለከት የሚያስደንቅ ነገር ነው የተናገረው። በገላትያ ምዕራፍ 3 ላይ ቀድም ባነበብኩላችሁ ቁጥር 26 እና 27 ላይ ሁላችሁ በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ። ሰዎች አማኞች ሲጠመቁ ከክርስቶስ ጋር አንድ ለመሆን ነው የሚጠመቁት። ይህ ጥምቀት ክርስቶስን ለመልበስ ከክርስቶስ ጋር አንድ ለመሆን ምንድነው ምስጢሩ ብለን መመልከት አለብን። በክርስቶስ ኢየሱስ በማመን የእግዚአብሔር ልጅነትን ከተቀበሉ በኋላ ሰዎች ከኢየሱስ ጋር አንድ ለመሆን የሚችሉት ጥምቀት ከርሱ ጋር አንድ ለመሆን በመጠመቃቸው እንደሚጠመቁት እናያለን። ጥምቀት እንዴት ከክርስቶስ ጋር አንድ ለመሆን ምክንያት ይሆናል? ይህንን ሁኔታ በግልጽ የሚያስተምረን በሮሜ ምዕራፍ 6 ከቁጥር 3 እስከ 5 ላይ ያለው የአምላካችን እግዚአብሔር ቃል ነው። እንደዚህ ይላል፣ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቀን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ሕይወት እንድንመላለስ በጥምቀት ሞተን ከርሱ ጋር ተቀብረናል። በሞቱ ከርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በርግጥ ከርሱ ጋር እንተባበራለን ይላል። በአዲስ ኪዳን ሐዋርያቶች ያጠመቋቸው ሰዎች ሁሉ በጥምቀት ምን እንደሚያገኙ ያውቃሉ። በመጀመሪያ ደረጃ አንድ ሰው ጥምቀት የሚጠመቅበት ምክንያት ምን እንደሆነ ጳውሎስ ቁልጭ አርጎ ግልጥ በሆነ መንገድ ያስተምራል። እንደዚህ ይላል፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ስለሚል ሰዎች ጥምቀት የሚጠመቁት ከጌታ ከኢየሱስ ክርስቶስ ጋር አንድ ለመሆን እንደሚጠመቁ ያለቀና የደቀቀ የመጨረሻ እውነት ነው። ክብር ለእግዚአብሔር ይሁን። ጥምቀቱ ከኢየሱስ ጋር አንድ ለመሆን የሚያስፈልግበት ምክንያት ምንድነው ብለን بنጠይቅ፣ ጥምቀት ከክርስቶስ ኢየሱስ ጋር አንድ የሚያደርግበት ምክንያት ከላይ ባነበብነው ጳውሎስ በሚናገረው ላይ የሚሰጠው መልስ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን ስለሚል ጥምቀት ከጌታ ከኢየሱስ ሞት ጋር የተገናኘ ነገር እንደሆነ እናያለን። ጌታ ኢየሱስ ክርስቶስ በአካል የሞተውን ሞት ማናችንም እንደሱ ቅዱስና ክቡር መስዋዕት ሆነን ልንሞት አንችልም። ስለኛ ግን የሞተልን ስለሆነ ክቡሩ ጌታችን የዘላለም ምስጋና ውዳሴና ክብር ለርሱ ይሁን። ይህ ጌታ የሞተልንን ሞት ለኛ የሞተውን ሞት የኛም ሞት አድርገን እንድንቀበል ሞቱን ከሞታችን ጋር ያገናኘ ጉዳይ ስለሆነ ስለኛ የሞተው ሞት ስለሆነ እኛን ለማዳን የሞተው ሞት ስለሆነ ይህንን አምነን መቀበላችን ይህ የሞትከው ሞት የኔ ሞት ነው ለኔ ብለ የተሰቀልከው ነው ብለን አምነን ስለተቀበልን ይህንን መቀበላችንን የምንገልጸው በጥምቀት ነው። ስለዚህ ጳውሎስ ምን ይላል? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን ስለሚል አማኞች ሁሉ ጥምቀት ሲጠመቁ ከጌታ ከኢየሱስ ክርስቶስ ሞት ጋር አንድ እንደሆነው እንደሚጠመቁ እንመለከታለን። ስለዚህ በጥምቀት ከጌታ ከኢየሱስ ክርስቶስ ሞት ጋር አንድ ለመሆን እንደምንጠመቅ ካየን እንግዲህ ጥምቀት ከጌታ ከኢየሱስ ሞት ጋር የሚያገናኝበት ምክንያት ምስጢሩ ምንድነው? ለምንድነው ከሞቱ ጋር አንድ የምንሆነው ማለት እንችላለን? በጥምቀት ከኢየሱስ ሞት ጋር አንድ የምንሆነው ምስጢሩ የጥምቀት ሥርዓት ምን እንደሚያመጣ ጳውሎስ ይናገራል። ጳውሎስ ሲናገር ስለዚህ ምን ይላል? ስለዚህ ክርስቶስ በአብ ክብር ከሞታን እንደተነሳ ጌታ ኢየሱስ ሞቶ አልቀረም፣ በሶስተኛው ቀን ተነስተዋል። የዘላለም ክብር ለስሙ ይሁን። ስለዚህ በአብ ክብር ከሞታን እንደተነሳ እንደተነሳ የሚለው ቃል ወሳኝ ነው። እኛም እንዲሁ በአዲስ ሕይወት እንድንመላለስ በጥምቀት ሞተን ከርሱ ጋር ተቀብረናል ይላል። የእግዚአብሔር ስም የተባረከ ይሁን። እንግዲህ ከጌታ ኢየሱስ ክርስቶስ ጋር አንድ የምንሆነው በሁለት ነገር ነው ማለት ነው። አንደኛው ከሞቱ ጋር፣ ሁለተኛው ከትንሣኤው ጋር ነው። ከሞቱ ጋር አንድ ያልሆነ ሰው ከትንሣኤው ጋር አንድ አይሆንም። ሞቱን ሞቶ ያላደረገ ሰው ትንሣኤውን ትንሣኤው ሊያደርግ አይችልም። ስለዚህ ጳውሎስ በዚህ ቦታ ላይ የሚነግረን ከኢየሱስ ጋር አንድ ለመሆን ጥምቀት የሚያስፈልግበት ምክንያቱ ኢየሱስ ክርስቶስ በአብ ክብር ከሞታን ተነስቶ በትንሣኤ ኃይል የሚኖር ስለሆነ እርሱ ከሞታን ተለይቶ ወደ ተነሳበት ሕይወትና ኃይል ለመምጣት እርሱ የሞተውን ሞት ሞታችን አድርገን መቀበላችንን በማመን ምሳሌ በሆነ ጥምቀት ወደ ውሃ ውስጥ በመጥለቅ ስንጠመቅ ያለ ክርስቶስ ከሆነው አሮጌ ሕይወታችን በሞት በመለየት እንቀበራለን። እና ስለዚህ እግዚአብሔር ቃል የሚነግረን ነገር እንመልከተው። በጣም ድንቅ የሆነ ነገር ነው የሚናገረው። አያችሁት? የሚናገረውን ነገር በርጋታ በጥንቃቄ መመልከት ይኖርብናል። የእግዚአብሔር ስም የተባረከ ይሁን። ክርስቶስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንመላለስ በጥምቀት ሞተን ከርሱ ጋር ተቀብረናል። በሞቱ ከርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በርግጥ ከርሱ ጋር እንተባበራለን ይላል። ስለዚህ ጥምቀት ከአሮጌ ሕይወታችን ያለ ክርስቶስ ከሆነው ነገራችን በሞቱ ኃይል በርሱ ሞት ኃይል እንለያያለን። ለምን? በርሱ ሞት ኃይል የምንለያይበት ምስጢር የርሱ ሞት ብቻ ነው የርሱን ትንሣኤ ያስገኘው። ብዙ ሰዎች ጻድቃንም ቅዱሳንም ብዙ ሰው ሞቷል ከአዳም ጊዜ ጀምሮ። ኢየሱስ እንደተነሳ ትንሣኤን ያስገኘ ማንም የለም። ትንሣኤና ሕይወት እኔ ነኝ ያለው የእግዚአብሔር ልጅ በብሉይም በአዲስም ለሚሞቱ ታምነው እግዚአብሔርን አምነው ለሚሞቱ ሁሉ ትንሣኤ እሱ ስለሆነ እሱ ያስገኘውን ትንሣኤ የሚያስገኝ ሞት የሞተ የለም። ስለዚህ የእሱ ትንሣኤ ስለሆነ ትንሣኤን የሚያስገኝልን የእሱ ሞት ሞታችን አድርገን በመቀበል ትንሣኤው ትንሣያችን ይሆንልናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እስከ ኢየሱስ ጋር አንድ ለመሆን ጥምቀት የሚያስፈልግበት ምስጢሩ ይሄ እንደሆነ እንመለከታለን። የእግዚአብሔር ስም ብሩክ ይሁን። እንዲህ የመሰለውን መንፈሳዊ ትርጉም ያለውን ሞትና ትንሣኤ በጥምቀት ቀብር እንገልጻለን። ጥምቀት በመጥለቅ ሲፈጸም ሁለት ታላላቅ ነገሮችን ያሳያል ማለት ነው። ወደ ውሃ ውስጥ በመጥለቅ ሰው ሲቀበር ከክርስቶስ ኢየሱስ ሞት ጋር አንድ መሆን ያንን የጌታችንን ሞት ሞቱ አድርጎ ያመነው ሰው በዚያ ሞት እርሱም እንደሞተ በማመን በጥምቀት ይሞታል ይቀበራል ማለት ነው። ያንን ያመነ ሰው ይህንን ያደርጋል። ከውሃ ውስጥ ሲወጣ ደግሞ ኢየሱስ ከሙታን ተለይቶ በሶስተኛው ቀን በአብ ክብር ከሙታን እንደተነሳ የሚጠመቀው ሰው ከውሃው ሲወጣ ኢየሱስ በአብ ክብር ከሙታን በተነሳበት አዲስ ሕይወትና ኃይል አዲስ ሕይወት በክርስቶስ ለመኖር እንደተነሳ የሚያምንበትን ይህንን እምነቱን የሚገልጥበት ቅዱስ ሥርዓት ይሆናል። ወደ ውሃው ሲገባ ይሞታል ይቀበራል። ከውሃው ሲወጣ በትንሣኤ ከክርስቶስ ጋር እንደተነሳ ይታያል። ይህንን ከተመለከትን ውድ አድማጮች እስኪ ደግመን በማስተዋል ጳውሎስ የሚለውን ልብ ብላችሁ ተመልከቱት። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በርግጥ ከእርሱ ጋር እንተባበራለን ይላል። ይህንን እውነት በትክክል እንደ እግዚአብሔር ቃል አምናለሁ የሚል አንድ አማኝ አንድ ክርስቲያን ይህንን አምኜ አስተምራለሁ የምትል አንዲት ቤተ ክርስቲያን በመካከሏ በዘረኝነት የሚቸገሩ ምእመናንን ማፍራት ፈጽሞ አትችልም። ይህ እውነት በትክክል ከተሰበከ ዘረኝነት ድምጥ ማጥፎ ይጠፋል። ዘረኝነት በቤተ ክርስቲያን የሚኖረው በጥምቀት መቀበር ያለበትን አሮጌ ማንነታቸውን ሰዎች መለያቸው ሲያደርጉ ነው። ይህንን የሚያደርጉ ከሆነ በክርስቶስ አንድ ሰው ናችሁ የሚለውን ከላይ ያነበብኩትን ጳውሎስ በገላትያ ላይ ለገላትያ ሰዎች የጻፈውን አንድ ሰው ናችሁ ክርስቶስን ለብሳችሁታል፣ በዚህ በለበሳችሁት በክርስቶስ አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ነጻ ሰው የለም፣ ወንድ የለም፣ ሴት የለም ያለውን ማድረግ አይቻልም። ዘረኝነት በቤተ ክርስቲያን የሚኖረው በጥምቀት መቀበር ያለበትን አሮጌውን ማንነታቸውን ሰዎች መለያቸው ሲያደርጉ ነው። ይህንን የሚያደርጉ ከሆነ በክርስቶስ አንድ ሰው ናቸው የሚለውን የወንጌልን እውነት ቁጭ አድርገው ምድራዊና ስጋዊ በሆነው ማንነት መኖር ይገደዳሉ። ለጥላቻ ለመለያየት ምክንያት ሆነው ማንኛውም የጠብ መጫሪያ እሳት የሚያቀጣጥላቸውና የሚያነዳቸው ይሆናል። ዛሬ በመድራችን ክርስቲያን ነኝ ብለው የሚሉ ገጀራና ቆንጨራ ይዘው ቤተክርስቲያን ሊጠለሉ የመጡ ሰዎችን ሊገሉ ሊያጠፉ የተነሱበት ጊዜ እንደነበረ ታሪክ ሰምተናል። ውድ ወገኖቼ ባንዲት ቤተክርስቲያኑስ ክርስቲያን ነኝ የሚል ሰው የፈለገ ሰው ይሁን በጀርመን አገር አይሁዳውያኖች በሚሰደዱበት ጊዜ አይሁዳውያኖቹ ለማዳን ሸልተር ያደረጓቸው ክርስቲያኖች ነበሩ። አይሁዳውያኑ ሲገደሉ ከጀርመን መንግስት ጋር የተባበሩ ዘረኛ የነበሩ የቤተ ክርስቲያን መሪዎች ነበሩ። እጅግ አሳፋሪ ነገር ነው። ዛሬ ቤተ ክርስቲያን እንዲህ ባለ መንገድ አቋም ልትወስድ ይገባታል። ቤተ ክርስቲያንም ትታመሳለች በዘረኝነት። በክርስቶስ ኢየሱስ ሞትና ትንሣኤ የተገኘው እንዲህ የመሰለውን አንድነት ቤተ ክርስቲያን ብታስተምር ለዓለም ብርሃን ትሆናለች። የሰው ልጆች ሁሉ የሚታነጹበት የደህንነት ጸጋ ይመጣል። ውድ ወገኖች ይሄንን እውነት ቤተ ክርስቲያን ችላ ብትል፣ ይሄንን እውነት ትታ ማስተማሩን ትታ ሰዎችን ከዘረኝነት ማጽዳት በቃሉ ማትፈልግ ከሆነ ዘረኝነት በመተዳደሪያ ደንብ በኮንስቲትዩሽን በፖለቲካ በመሪዎች ሊጠፋ አይችልም። በመስቀሉ ቃል ግን ዘረኝነት ከቤተ ክርስቲያን ድምጥ ማጡ ከጠፋ ክርስቲያን የሆነ ሁሉ በመስቀሉ ቃል ከተቀደሰ አገር እንዴት ትባረካለች? የሰማችሁትን ሁሉ ለደህንነት ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።